voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ የቅዳሜ ነሐሴ 21 2008 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በዓለም ዜና ዝግጅታችንን እንጀምርና የውይይት ክፍለ ጊዜ እናስከትላለን። ውይይቱ በተለያዩ የኢትዮጵያ አካባቢዎች የሚታዩትን ቀውሶች መንስኤዎች ምንነት ለመመርመርና የመፍትሄ ሐሳቦችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው። ሁለት ምሁራን ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው፣ ከዚህ ከዩናይትድ ስቴትስ የዊስካንሰን ዩኒቨርሲቲ ዶክተር ዳንኤል ተፈራ ናቸው የሚወያዩት። በሁለተኛው አጋማሽ ደግሞ በሙዚቃ ቃና መዝናኛችሁ ይሆናል። ዝግጅታችንን ንጉሱ ታምሬ ይመራል። ወደ ዓለም ዜና እንለፍ። መልካም ምሽት።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አይደን ኡትኮ ፕሮግራሙን በቴክኒክ መሳሪያዎች ላይ ሆኖ ይቆጣጠራል። በአማራ ክልል የተለያዩ አካባቢዎች ዛሬ ሰላማዊ ሰልፍና ሌሎችም እንቅስቃሴዎች እንደነበሩ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ለቪኦኤ ገልጸዋል። አቶ ሙሉጌታን ወደ ስቱዲዮ ከመግባቴ በፊት በስልክ አግኝቻቸው ነበር። ያሉትን ባጭሩ ላሰማችሁ።
ደንበጫ ዛሬ ህዝባዊ ትዕይንቱ ቀጥሏል። አማኑኤል፣ ደንበጫ፣ ጣሪት፣ አዴት የምትባል ከተማ አለች፣ ይልማና አደንሳ ወረዳ አዴት ከተማ ህዝባዊ ትዕይንቱ እንደቀጠለ ነው። እነዚህ ከተሞች ላይ ደንበጫም እንደዚህ የመንግስት ሰራተኞች ሁሉ ሳይቀር ነው ተቀላቅለው ሰልፉን እያከናወኑ ያሉት። በሚገርም አይነት ሁኔታ ነው አማራ ክልል ምዕራብ ጎጃም በተለይ ከየትኛውም በተለየ ሁኔታ ነው ህዝቡ በቃን የሚል ስሜት ነው እያሰማ ያለው እና በርካታ ችግሮች ናቸው እየተፈጠሩ ያለው።
ምን ግጭቶች ነበሩ እንዴ በእነዚህ አካባቢዎች?
ደንበጫ አካባቢ ግጭት የለም። ሰሜን ጎንደር ውጥረቱ እንዳለ ሆኖ በተለየ ሁኔታ ደግሞ ዳንግላ ዛሬ ውጥረቱ ቀጥሎ ነው የዋለው።
የመኢአዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ሌሎችም ዘርዘር ያሉ ሁኔታዎችን ነበር ያስረዱኝ። እሳቸው ስለተናገሯቸው እንቅስቃሴዎችና እንዲሁም በአጠቃላይ ስለ ክልሉ ጉዳይ መረጃ ለማግኘት ወደ ክልሉ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ደውዬ ነበረ። ጥሬ ለዛሬ አልተመለሰም። እቀጥላለሁ ጥረቴን። ለማንኛውም ክልሉ በአመዛኙ ሰላም መሆኑንና መንግስትም ከህዝብ ለተነሱ ጥያቄዎች መፍትሄ ለመፈለግ እየሰራ መሆኑን ቃል አቀባዩ አቶ ንጉሱ ጥላሁን ሰሞኑን በሰጡኝ መግለጫዎች ተናግረዋል። በሌላ በኩል ደግሞ አዲስ አበባ በተፈጥሯም እንዲሁ በሰላሟም በኩል ምን እንደምትመስል ለመጠየቅ ወደዚያው ደውዬ ነበር ማምሻውን። ዘጋቢያችን መለስካቸው አማን አግኝቸዋለሁ፣ መስመር ላይ ነው። እንደምናመሸህ መለስካቸው።
እንደምን አመሸህ ሰለሞን?
እግዚአብሔር ይመስገን። እስቲ ዛሬ መቼም ቅዳሜ ነው፣ ነገም መጪው እሁድ ነው። አዲስ አበባ ምን ትመስላለች? አካባቢዋን ዞር ዞር ብለህ አይተሃት እንደሆነ ልጠይቅህ ነበረ።
መልካም። ዛሬ አዲስ አበባ ከትላንትና ጀምሮ ባለፉት ሶስት ቀናት ከዋለባት እና ካደረባት ዝናብ ትንሽ ረገብ ያለ ነገር ነው። ዛሬ ብራ ነው የዋለው። ባለፉት ሶስት አራት ቀናት ቢያንስ በቀን ሁለት ሶስት ጊዜ ይዘኑ ነበረ ማለት በ24 ሰዓት ማለት ነው። በተለይ ቀን ቀን ብዙ ዝናብ ይዘንባል። በዚያ ምክንያት ደግሞ በመንገድ ብትሄድ በጣም ብዙ ጎርፍ ታያለ። ምክንያቱም መፋሰሻው ብዙ ጊዜ ችግር አለበት። በዚያ ምክንያት በጣም የትራፊክ ፍሰት በጣም ይታወቃል። ብዙ ችግር ነበረ። ይሄ ዛሬ ብዙ አይታይም። በተረፈ ደግሞ እንግዲህ ዛሬ በተለይ ሰሞኑን ደግሞ በአዲስ አበባ ቀን ቀን የምናየው የጸጥታ ኃይሎች በብዛት ይሰማራሉ። በተለይ ዛሬ እንዳየሁት ከሆነ ዛውሬ ብዙ ቁጥር ያላቸው የጸጥታ ኃይሎች ይታያሉ በየመንገዱ።
ምን አልተለመደም እንዴ እንደዚህ አይነት ነገር ሰሞኑ?
በእውነት ባለፉት ሰሞኖች ይህን ያህል አልነበረም፣ ግን ዛሬ ለእኔ ለአይኔ ነው እንግዲህ እንደታየኝ ከሆነ ብዙ የጸጥታ ኃይሎች በየቦታው በየስፍራ ያለው
ከዛ በተረፈ ግን ያለ እንቅስቃሴ አለ? ለምሳሌ የተጠራ ሰልፍም ይሁን ህዝባዊ ስብሰባ ወይም ሌሎች ነገሮች የሰማኸው ነገር አለ እንዴ?
ዛሬም ሆነ ነገ የተጠራ ነገር የሰማሁት ነገር የለም። ምንም ነገር የለም ዛሬም።
ታዲያ ይሄ ያልተለመደው የጸጥታ ጥበቃ ከምን ጋር ተያይዞ ይመስላል?
በእርግጠኛነት መናገር አልችልም፣ ግን እንግዲህ በደህንነት አካባቢ ያለ የራሳቸው የሆነ መረጃ ይኖራቸውን አላውቅም እንጂ ከሌላ ጊዜ በተለየ ለእኔ እንግዲህ ለእይታዬ የተለየ ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት በአዲስ አበባ አይቻለሁ።
በጣም አመሰግናለሁ። ደህና እምሽ መለስካቸው።
አመሰግናለሁ ሰለሞን። ደህና እምሽ።
ተጨማሪ መረጃዎችና ዘገባዎችን መለስካቸው ሰሞኑንም ይዞልን ይመለሳል። ጋቦናውያን ዛሬ ፕሬዚደንታዊ ምርጫ አካሂደዋል። ዋና ዋና የሚባሉት ተፎካካሪዎች አሁን ስልጣን ላይ ያሉት ፕሬዚደንት አሊ ቦንጎ እና አንጋፋው ዲፕሎማት የቀድሞ የአፍሪካ ሕብረት ኮሚሽነር ዣን ፒንግ ናቸው። በማዕከላዊ ጣሊያን ውስጥ ከትናንት በስቲያ ረቡዕ ማለዳ ላይ በደረሰው ርዕደ ምድር ለጠፋው ሕይወት ሀገሪቱ ዛሬ ብሔራዊ ሐዘን ላይ ውላለች። በአደጋው የሞተው ሰው ቁጥር 290 መድረሱ ተዘግቧል። ሰሜን ኮሪያ ዓለም አቀፍ ግዴታዎቿን በከፍተኛ ሁኔታ ጥሳለች ተምዘግዛጊ ሚሳይል መተኮሷን በሙሉ ድምፅ አውግዟል የጸጥታ ጥበቃ ምክር ቤቱ። ቻይናም ተቀላቅላለች። የሶሪያ መንግስት ናቸው ተብሎ የተጠረጠሩ ሄሊኮፕተሮች ዛሬ አሌፖ ላይ ጥቃት አድርሰው 15 ሰዎች ተገድለዋል። የዩናይትድ ስቴትስ ሪፐብሊካን እንደራሴዎች ዚካ ቫይረስን በመዋጋት ትግል ውስጥ እንዲሳተፉ ፕሬዚደንት ባራክ ኦባማ ዛሬ በሳምንታዊ ንግግራቸው ጥሪ አሰምተዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ዋናው ፕሮግራም ልመልሳችሁ።
የዓለም ዜናዎችን አደመጥን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። የፖለቲካ አለመረጋጋት፣ ግጭቶችና ዘላቂ መፍትሄዎች፣ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ተከታታይ ውይይት። ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነት የሚመረምርና ሁነኛ የመፍትሄ አማራጮችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው የሚቀርበው። የመንግስትን ስልጣን ለግል ጥቅም የማዋል ዝንባሌ ያመጣው ነው ሲል መንግስት ራሱ ያመነውን ጨምሮ የመሬት ይዞታና አጠቃቀም፣ የሰብአዊ መብቶች ከበሬታ፣ የፖለቲካ ነጻነት እጦት፣ ስር የሰደደ ድህነትና የተማከለ የሀብት ክፍፍል ያለመኖር ህዝብ ላሰማቸው ብሶቶች መንስኤ መሆናቸው እያነጋገረ ነው። የዛሬ ተወያዮች አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ሥነ ጥበባት ታሪክ መምህር፣ እንዲሁም ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት በቀረቡ ዝግጅቶች እልባት ካደረገበት ይጀምረዋል።
ተገኝቷል የሚባለው የምጣኔ ሀብት እድገት ዙሪያ ያሉ ጥያቄዎችን ጎላ አድርገው ከሚታዩ ነባራዊ ሁኔታዎች ጋር አዛምደዋል ዶክተር ዳንኤል። አቶ አበባው የእርስዎ ነው እድሉ። ቀደም ብዬ ያነሷቸውን በብዙዎች የሚጠየቁ ጥያቄዎች አሁን ከሚታየው ቀውስ ጋር ዝምድና ይኖራቸው ይሆን ወይ? የመፍትሄ አማራጭ የችግሮቹን መንስኤዎች በቅጡ መረዳት ይጠይቃልና ቀደም ብለው እርስዎ የጠቀሱት ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸውን የመልካም አስተዳደር እጦት አለ፣ የምጣኔ ሀብት ተጠቃሚነት፣ ምንም ይሁን ምን በአገሪቱ ያለውን ሀብት እኩል ተጠቃሚነት የማጣት ሁኔታ ተፈጥሯል የሚለው ጥያቄ አለ፣ የፖለቲካ ነጻነት መጥፋት፣ የሰብአዊ መብት ረገጣ፣ ስር የሰደደ ድህነት ተደጋግሞ ይነሳሉ። እነኚህስ ለተፈጠረው ችግር አቀጣጣይ ሆነው ይሆን ወይ? አቶ አበባው
አሁን ወደ ልቡ መጣን። ወደ ርዕሰ ጉዳያችን ቅድም ያነሳቸው አሉ። አንደኛ የምጣኔ ሀብት፣ ሁለተኛ የእኩልነት፣ ሶስተኛ ድህነት። እንግዲህ እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ ጥያቄዎች ናቸው የምንለው አንደኛ በምጣኔ ሀብት በኩል እኩል እድል አለን ወይ? ሁላችንም እዚህ ሀገር ብለን ስንወድ ትልቁ የብሶት መነሻ የሆነው እኩል እድል አለመሰጠታችን ነው። ለእያንዳንዱ ዜጋ ለእያንዳንዱ ኢትዮጵያዊ እኩል እድል ተሰጥቷል ወይ ሲባል አልተሰጠም። ሆቴል የሚፈቀድለት ማን ነው? በአብዛኛው ለስርዓቱ ታማኝ ነው ተብሎ የትግራይ ተወላጅ ሆነ ወይም ትግርኛ ቋንቋ ተናጋሪ ነው። ይሄ እውነት ነው፣ እንክደውም አንችለው። መሬትስ እኩል ይሰጣል ወይ? ሌላው ይቅርና የኮንዶሚኒየም ቤቶችን እንኳን ውሰድ እስኪ። እነዛ እንኳ ለእነማን ነው የሚሰጡት ሲባል በአብዛኛው ህዝቡ እኩልነትን ስላላየ ነው ሶት የተነሳበት። በንጉሠ ነገሥቱ ጊዜም ቢሆን ማዳላት የተለመደ ነው። በደርግ ጊዜ ነው ትልቅ ለውጥ የታየው። ቢያንስ አንተ እንዲህ አይነት ብሔር አለህ፣ እንዲህ አይነት ቋንቋ ተናጋሪ ነህ ተብለህ ይሄን ጥቅም አግኝ ይሄን አይባልም ነበረ። አሁን ግን ከ1983 ወዲህ የምናየው ምንድን ነው? በስልጣንም ረገድ በሀብትም ረገድ አብዛኛው እድል የሚሰጣቸው የትግራይኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆች ስለሆኑ ይሄ ህዝቡ ዘንድ ብሶት ፈጠረ። ሲፈራ የነበረ ኦሮሞ ጠባብ ነህ፣ አማራ ትምክተኛ ነህ የሚባለው ነበረ። አሁን ይሄ የተሄድ ሰበታ ምን ሂድ፣ አዲስ አበባ ዙሪያ ሱሉልታ ምን ሂድ፣ ሰንዳፋ ምን ሂድ፣ የምናውቀው ሀቅ ስለሆነ ነው። ያ ብሶት ፈጠረ፣ ሁሉንም እንደውም አንድ አደረገው። በዘረኝነት ሳይሆን ይሄን የምናገረው አዲስ አበባ ውስጥም የተለያዩ የኢትዮጵያ ክፍሎችም የምናየው ስለሆነ ነው። ወልቃይትም ላይ ያ ነው የተፈጠረው። ማንኛውም ኢትዮጵያዊ ኦጋዴንም ይሁን ሞያሌም ይሁን የትም ቦታ ሰርቶ መኖር የሚችልበትና ንብረት ማፍራት የሚችልበት መሬትና የሚችልበት ስርዓት መኖር ነበረበት። እኩልነት አለመፈጠሩ ይሄ አንድ ትልቅ ነገር ነው። በሰብአዊ መብት ብድብድለው መጀመሪያ ላይ ሁለት ነገሮች ማስተካከል ነበረባቸው። የፖለቲካው ስሺ ይሁን ጋዜጠኞችን ማሰር፣ የፖለቲካ ቃሴ የሚያደርጉ የፓርቲ አባላትን ማሰር፣ በወንጀል ደረጃ እንኳ ወንጀል ተፈጽሞብኝ ፍትህ የሚከለከልብኝ ሀገር ከሆነ እንዴት ብዬ ነው ቁጭ ምለው ነው። ይሄ ነው የኢትዮጵያ ህዝብ ሶት። ሶስተኛው ድህነት ነው። ድህነትን መንግስት እዘምትበታለሁ ይላል። ጠላቴ ድህነት ነው ይላል። ድህነትን እያስፋፋ ነው የምናየው።
ድህነትን በመዋጋ ፋንታ አስፋፍቷል ሲሉ እንዴት ነው ያስፋፋው?
ድህነት ላይ ቢዘምት ኖሮ ይሄን ያክል የህዝብ ሶት ባልመጣ ነበር። ቅድም ዶክተር ዳንኤል ያለው 60 ብር ሽሮ ገብቷል። ከ60 ብር አልፎ እስከ 90 ብር ሽሮ እየተሸጠ ነው። ያ እንግዲህ ያላቸው አይደለም 60 ብር አዲስ አበባ ቁጭ ብሎ ወይም ሻሸመኔ ቁጭ ብሎ ባህር ዳር ቁጭ ብሎ ሽሮ መብላት አይደለም። ይሄ ከድሃ በተሰበሰበ ገንዘብ ሀብታሞቹ ያለ አግባብ ያጋበሱት እነሱ ኪራይ ሰብሳቢ ይሏቸው። ኪራይ ሰብሳቢ ምን እንደሆነ ምን አይገባኝም። አብዛኛው የኢትዮጵያ ህዝብ ይገባው አይመስለኝም። ዱባይ ሾፒንግ የሚሄዱበት ነው። እዛ ድረስ ተደርሷል።
ገበያ ሸመታ ማለት ነው። ኑሮን
ሸመታ የሚኬድበት ውሎ ገብ ማለት ነው። እኛ ሀገር ግን አሁን የሀብት አለመመጣጠን አብዛኛው ድሃ ሆኖ ጥቂቱ መንግስት ጉያ ውስጥ ተቀምጦ ከባለስልጣናት ጋር ባለው ሽርክና በመሰረተው ዝምድና ከፍተኛ ሀብት አጋብሶ ውሎ ገብ ዱባይ ሸምቶ የሚመጣ ከሆነ ይሄ ትልቅ ችግር ነው። ይሄ ነው ህዝቡን የባሰው። የመሬትን ጉዳይ ካነሳን ብዙ ብለነዋል። መሬትን ትልቅ ሀብት ያደረገው መንግስት ነው። አንደኛ የፖለቲካ ሀብት ነው ያደረገው። ባላገርን መሬቱን ለራሱ ቢሰጠው ከባላገር የበለጠ ስለ መሬት የሚያውቅ ነው። መንግስትም እንደ ባላገር የመሬትን ጥቅም አያውቅም። ባላገር አይሸጠውም። መሬት ይሸጥ ይለወጥ ሲባል እንደው ስለቸገረው ባላገር ይሸጠዋል ማለት አይደለም። ህጉ ስላለ መሬት መሸጥና መለወጥም አልተከለከለም። በነገራችን ከተማ ቦታ ሲገዛ መሬቱ ነው እንጂ ላዩ ላይ ያለው ቤት አይደለም የሚያወጣው። ህግ ስላወጣ መንግስት መሬት የህዝብ ነው የመንግስት ነው ስላለ አልተከለከለም። ችግሩ ምንድን ነው? መሬትን ለባለቤቱ ሰጥቶ እንደፈለገ ያድርገው። አይ ችጋር ተፈጥሮ፣ ድህነት ተፈጥሮ፣ ረሀብ ተፈጥሮ መሬት እንዳይሸጥ ደግሞ በብዙ አዋጆች መከላከል ይቻላል። እንደዚህ አይነት ነገሮች ይሄኛውን እንደውም ከዚህ በፊት ጥፍቼዋለሁ። መሬት መጀመሪያ ላይ የአርሶ አደሩን ልማት አርሶ አደሩ እንዲበለጽግ ግብርና እንዲሻሻል ማድረግ ነበረበት። 25 ዓመት ግብርናው ሊሻሻል አልቻለም። ግብርና ተተውና ደግሞ አሁን ወደ ምን ተመጣ ስንል ደግሞ የለም፣ ቅድም ዶክተር ዳንኤል ብለውታል፣ የኢንዱስትሪ መንደር እናቋቁማለን። ከምኑ ተነስተን ነው? ኮርጁም ይባላል። ትልቅ አሳፋሪ ነገር ነው። አሁን ኮርጃችሁ ቴክኖሎጂን አምጡ ምን በሉ ይሄ ትልቅ ስህተት ነው። ዜጋንም አዲስ ትውልድንም ብልግና ማስተማር ነው። ይሄ መሆን የነበረበት ለአርሶ አደሩ መሬት መስጠት፣ አርሶ አደሩ ሀብት ሲያፈራ ደግሞ መሬት እየገዛ ይሄዳል፣ የግብርና ግብዓቶችን ይጨምራል፣ ትራክተር ይገዛል፣ የተሻሻለ እንትን ይሄዳል። መጀመሪያ እንጥገብ፣ ግብርናው ድህነትን የሚከላከለው መጀመሪያ ላይ ለአርሶ አደር መሬት ተፈቅዶ ሀብት ያፈራ አርሶ አደር መሬቱን እየጨመረ ወደ ኮመርሻል አግሪካልቸር ስንሄድ ነው። ይህን ከዚህ በፊትም አዲስ ነገር በሚባል መጽሔት ጽፌው ብዙ ነገር አንስቶብኝ ነበር። አርሶ አደሩ ሚሊየነር፣ ቴክኖሎጂ ሞፈር እና ቀንበር። ሚሊየነር አርሶ አደር ካለ እንዴት ነው አሁንም በበሬ የሚያርስበት ነው? መሬት ስለማይለወጥ ስለማይሸጥ አይደለም እንዴ? እኔ 4 ሄክታር መሬት ይዤ አርሶ አደር ከሆንኩኝ 10 ሚሊየን ብር ይዤ የት ነው የሚሄደው? መሬት ስለማይሸጥ አልገዛም። ማልገዛ ከሆነ ደግሞ 10 ሚሊየን ብር ሆቴል ገነባበታለሁ ወይንም አይሱዙ ገዛበታለሁ። ይሄ ነው እንግዲህ ክስረት ነው። ይሄ ትልቅ ነገር የመሬቱን ጉዳይ ካነሳን ማለት ነው። እነዚህ ነባራዊ ሁኔታዎችን በደንብ አድርጎ መንግስትም የሚመለከታቸው አይመስልም። የክስረት ክስረት ደግሞ ምንለው የራሳቸው የግብርና ፖሊሲ አርሶ አደሩ በትንሽ ይዞታ እንግዲህ 4 ሄክታርም ይሁን 5 ሄክታርም ይሁን ከፍተኛ ምርት ያመርታል። በገበያ ላይ ከፍተኛ ዋጋ ያላቸው የገበያ ትስስር ይፈጸምለታል። ይሄ ሁሉ ከተደረገ በኋላ አርሶ አደሩ ካፒታል ሲይዝ፣ ገንዘብ ሲይዝ የቴክኖሎጂ ትራንስፎርሜሽን ያመጣል ብለው ነው ያስቀመጡት። የቴክኖሎጂ ትራንስፎርሜሽን ማምጣት ማለት ከሞፈር እና ከቀንበር ከበሬ ወጥቶ ትራክተር መግዛት ነበረ። ትራክተር አልገዛላቸው። ሆቴል ገነባ ብለው ግን ሜዳሊያ ይሰጡ ነበር፣ ሌላም ነገር ይሰጡ ነበር፣ ይሸልሙ ነበር። ይሄ አለመረዳት የራስን ኪሳራ እንኳ በደንብ አድርጎ አለመወራረድ ይመስለኛል። እና ትልቁ ነገር የሀብት ክፍፍል እዚህ ሀገር የለም፣
የተማከለ ክፍፍል የለም ነው የሚሉት። በሀብት ክፍፍሉ ላይ
አንደኛ ለስርዓቱ ተገዢ የሆኑ የስርዓቱ ቁንጮ ነኝ ብሎ የሚያስበው ካድሬ ግን እየፈነጨ ሀብት ለሱ ይሰጣል፣ ትልቅ እድልም ይሰጣል፣ በመሬትም በገንዘብም በባክ ብድርም። እነዚህ የታወቀ ነው። ይሄን ስል ግን የትግራይን አካባቢ ህዝብ መንካት፣ ትግራይ ትልቅ ህዝብ ነው፣ ገጠር ያለ። ሁለተኛ ደግሞ ከነዛ ጋር የተለጠፉ ባለስልጣናትና ባለሀብቶች ከየትኛውም የኢትዮጵያ ቋንቋ ተናጋሪ ይሁን ብሔር ቅድሚያ ይሰጣቸዋል፣ እኩልነት የለም።
መልካም፣ በርከት ያሉ ጭብጦች ናቸው የተነሱት። ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸውን ጨምሮ በተደጋጋሚ በነቀፌታ የሚቀርቡና ዛሬ ለሚታየውም ተቃውሞ የህዝብ ብሶት መንስኤ ሆነዋል የሚባሉትን እንመርምር ለሚለው ጥያቄ ነው በዝርዝር በየበኩላችሁ ያያችሁት። እነኚህን ከሞላ ጎደል ለችግሮቹ መንስኤ ናቸው የተባሉ ጉዳዮችን ከግምት አስገብቶ ዛሬ በተጨባጭ የሚታየውን ምናልባትም መንግስት በወጉ መመለስ ያልቻላቸው ጥያቄዎች እዚህም እዚያም ተቀጣጣይ ሌሎች ግጭቶችን እየቀሰቀሱ ባሉበት ምን አይነት መላዎች፣ ምን አይነት ዘዴዎች መበጀት አለባቸው? ቀጣዩስ አቅጣጫ ምን ይመስላል? ወዲያውኑ የሚሰጡ አማራጭ መፍትሄዎችን ጨምሮ ዘለቄታ ያላቸው መፍትሄዎች ህዝቡ እድል አጥቷል፣ ለብሶትም አብቅተውታል የሚባሉትን ችግሮች ከመሰረቱ ለመቅረፍ ምን አይነት ሁኔታዎች በተጨባጭ ይታያችኋል? ዶክተር ዳንኤል እርሶን ላስቀድም።
እሺ፣ አመሰግናለሁ። አንዳንድ ጊዜ በደንብ አልተሰማኝም። አቶ አበባው ያሉት የሆነው ነው። ስለ መንግስትና መሬት እንዲሁም ስለ ገበሬው የተናገሩት ብዙ ነገር ጠቃሚ ነው። አንድ ቦታ ላይ ግን ከመንግስት ይልቅ ገበሬው የመሬትን ጥቅም ያውቃል ያሉ ይመስለኛል። እዛ ላይ አስተያየት መስጠት ፈልጋለሁ።
መልካም።
መንግስት በጣም አድርጎ ነው የሚያውቀው የመሬትን ጥቅም። ዋና ገቢው መሬት ነው። ስለዚህ ነው ከህዝብ ጋር የሚፋለመው የተፋፋመ ግጭት የሚያደርገው። የወልቃይት ጠገዴ ህዝብ የጠየቀው ጥያቄ መላው የኢትዮጵያን ህዝብ የሚወክል ጥያቄ ነው። አብረን መስራት፣ አብረን መኖር እየመድንነን በዘርም አንከፋፈልም፣ መሬት የራሳችን መሆን አለበት፣ ማረስ አለብን ነው የሚለው። መንግስት ደግሞ የለም እኔ አከራያለሁ ደግሞ በደቡብም በኩል ላሉ የሲዳማና የኦሮሞ ክፍለ ሀገሮች ሹማምንቶች አሉ የሚያከራዩ። እኛም ደግሞ ሄደን አከራይትን ኢንቨስተር ወይም ደግሞ እነዚህ ስራ ፈጣሪዎችን እንጠብቃለን በሚል ነው። ለምሳሌ ኦሮሞ ክፍለ ሀገሮች ውስጥ በመጀመሪያ ጊዜ የተጀመረው ግጭት የለም፣ በውስጥ በሚያስተዳድሩ በሚያከራዩ እና መንግስት ደግሞ ራሱ እየሄደ አከራያለሁ በሚል ነው። ስለዚህ ይሄንን ትኩረት መመልከት አለብን። የመሬት ጥያቄ ዋነኛ ጥያቄ ነው ለማለት ፈልጋለሁ። መሬት
ዶክተር ዳንኤል እዚህ ጋር ላቋርጦትና አንዴ ይሰማል?
ይሰማዎታል ዶክተር ዳንኤል?
አዎ እሰማለሁ።
እሺ፣
መንግስት የመሬት ጥቅምን እንደሚያቃቃለሁ እኔም ግን ከአርሶ አደሩ በላይ እኔ አቅልሃለሁ መሬት እንዴት እንደሚጠቅም አለም። መሬትንማ ዋና የፖለቲካ ሀብት አድርጎታል መንግስት።
እሺ፣ እሺ፣ አመሰግናለሁ።
አገርን ለማሳደግ ባለቤትነት ይዞታ ገበሬው ነበር መሆን ያለበት፣ መንግስት ራሱ ፍላጎት ማስፈጸሚያ አውሎታል የሚለው ተመሳሳይ ሀሳብ ይመስለኛል።
አመሰግናለሁ። ሌላ ልጨምር የምፈልገው ህገ መንግስቱ ራሱ እዚህ ላይ ነው ቅድም ስናገር አሻሚና የመሬት ክፍፍል ህገ መንግስት ነው። በሰሜን አማጽያንና ከሲዳማና ከኦሮማ ሀገሮች የተውጣጡ ነጻ አውጪ ግንባሮች ቅድም አንደኛውንም ጠቅሰዋል አበባው፣ የመሬት ክፍፍል ህገ መንግስት ነው እና መጠንቀቅ አለብን። ህገ መንግስቱ ለህዝብ የተጻፈ እንዳልሆነ ማወቅ አለብን። በመሬት ላይ ነው ያተኮረው። መሬትን ነው የሚያከፋፍለው፣ መሬትን ነው የሚያከራየው፣ በመሬት ነው ጥቅሙም። ወደኋላ ቀር ኢኮኖሚ ነው። በንግድ ላይ የተመሰረተ በህዝብ ነጻነት ላይ የተመሰረተ ኢኮኖሚ አይደለም። ስለዚህ ነው ጠቅላላ በአጠቃላይ የተቃወምኩት። ወደ አቶ አሉላ ጥያቄ እንሂድ። ምንድን ነው መደረግ ያለበት ላልከው ጥያቄ የጎንደር ህዝብ ያነሳው የጎጃም ህዝብ ያነሳው የተቀሩትም ክፍሎች ያነሱት ጥያቄ የፖሊሲ ጥያቄ አይደለም። ፖሊሲ አመራር የአመራር ጥያቄ አይደለም፣ የፍልስፍና ጥያቄ ነው። ሁለቱ የተለያዩ ናቸው። ምንድን ነው የሀገራችን ፍልስፍና? ሀገራችን የምትመራበት ምንድን ነው? ይሄ ነው ጥያቄያቸው። እዚህ ጥያቄ ላይ መልስ ሰጥተዋል። አንድ ሀገር፣ አንድ ህዝብ፣ አንድ ኢኮኖሚ አብሮ ወደፊት የሚሄድ ይሄን ነው ያሉት። ስለዚህ አሁን መንግስት የሚያራምደውን ፍልስፍና ይጻረራል። በዘር ላይ የተመሰረተ አንፈልግም ይላል። በጽሁፍ ያወጡት ይዘውት ተሸክመው የወጡት ጽሁፍ ያስረዳል። ቀላል እንቅስቃሴም አይደለም። የተለየ ነው ይሄ እንቅስቃሴ። በእውነቱ የፖለቲካ ድርጅቶች ብዙ ጊዜ ዳር ዳሩ የሚሉትን ዋና ጉዳይ ፍልስፍና ጉዳይ የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ አሁንም ህዝብ በግልጽ ተናግሯል። ወጣቱ ነው ተናግሯል በግልጽ ይፈልገው እና የፍልስፍና ነው ውይይቱ፣ የፍልስፍና ነው መሆን ያለበት። የፖሊሲ ጨረሻ ላይ አንድ ነገር ለመናገር ፈልግ። የአሁኑ መንግስት ምንድን ነው ያለው ሲገባ አንዳንድ ተቃውሞ አዲስ አበባ ውስጥ ይገጥማቸው። ተቃውሞ ምንድን ነው? አንከፋፈልም ይለኛል ፕሮፌሰር ተስፋ ለማርያም ቀድሞ ጠቅላይ ሚኒስትር እና ሌሎችም ሆነው ሲነጋገሩ አንድ ቪዲዮ አይቻል። በዘር አይደለም እንከፋ፣ አማራ የሚባልም ዘር የለም ተጋብቷል፣ እንደዚህ ብሎ ፕሮፌሰር መስፍን ሲናገር አስታውሳለሁ። በመጨረሻ መንግስት ምንድን ነው ያለው? እኛ አሸንፈናል፣ አሸንፈን አዲስ አበባ ገባ ነው፣ በምንፈልገው ፍልስፍና በምንፈልገው ሁኔታ እንመራለን ነው። ይሄ ነው። ይህንን መዘንጋት የለም። ስለዚህ ስለ ፖሊሲ መነጋገር በእውነቱ ጠቃሚ አይደለም አሁን እና ይሄ ፍልስፍና እየጠራ ሲሄድ ብዙ ህዝብ እያስተባበረ ሲሄድ ኢትዮጵያ ነጻ ትሆናለች፣ ኢትዮጵያ ዲሞክራሲያዊ ትሆናለች። ይሄ ምንም ጥያቄ የለውም። በጣም ማወቅ ያለብን ነገር አለ።
የፖሊሲ ማሻሻያዎች የሚጠይቅ ችግር አይደለም፣ መሰረታዊ የፍልስፍና የአንድ ህዝብ የአንድ ሀገር ፍልስፍና ጥያቄ ነው። ሀገራችን የምትመራበት ምንድን ነው የሚለውን በግልጽ ተቃውሞ ይዘው የወጡት ወገኖች አንጸባርቀዋል ብለዋል። ዶክተር ዳንኤል እንዴት ነው እነኚህ ጥያቄዎች የሚመለሱት? አሁን ያሏቸውን መሰረታዊ ጥያቄዎች ለመመለስ ቀደም ብሎ ከተጠቀሱት ችግሮችም ጋር በእርግጥ የተያያዙ ከሆነና ህዝብ የሚጠይቃቸው ከሆኑ እንዴት ነው የሚመለሱት? ምንድን ነው የሚቀጥለው እርምጃ?
በጣም ጥሩ ጥያቄ በእውነቱ አመሰግናለሁ። ለምን ብትለኝ መካከለኛው ዩሮፕ ኮሚኒስትን ተቃውሞ ሲነሳ ህዝቡ እንዴት ነው የቀየረው? ይሄ በጣም ያስፈልጋል። ታሪካዊ ምሳሌ ነው። ህዝቡ በብዛት አንድ አይነት አላማ ይዞ ተነሳ። ምንድን ነው ያሉት? ከእንግዲህ በኋላ በአንድ ፓርቲ በአንድ ሰው መገዛት አንፈልግም አሉ። በቃ ይሄን ነው የጠየቁት። ይህ ታላቅ ዲሞክራሲያዊ ጥያቄ ነው። አሁን በወልቃይት ጠገዴ የመጣው ምንድን ነው? አራያነት በአንድ ፓርቲ አንገዛም እኮ ነው የሚለው። ኢትዮጵያውያንን፣ ጎንደሬንን፣ አማራንን፣ ጎጃሜንን ግን የምንፈልገው አንድ ሀገር፣ አንድ ህዝብ፣ አንድ አስተዳደር፣ ዲሞክራሲ፣ ህዝብን ያከበረ በህዝብ መሰረተ አስተዳደር እኮ ነው የሚሉት። ይሄን ነው እኮ ያነሱ። በእውነቱ በጣም ጥልቅ ጥያቄ ነው። ይሄ ሊያስተባብር ይችላል በደቡብ ኢትዮጵያ ያሉትን ክፍለ ሀገሮች ጭምር። በዘር አንከፋፈልም ነው። ጎንደር የጎንደሬ ነው አላሉ? የትግሬ ነው፣ የአማራ ነው። እንደዛ እኮ ነው የሚሉት። ቋንቋዎቹ ሁሉ የኛ ናቸው እኮ ነው የሚሉት። ቀላል የህዝብ ጥያቄ አይደለም ይሄ። በፖለቲከኞቹ እንኳን ያልተነሳ ነው። ከበር ያለበት ጥያቄ ነው ይሄ። እየዳበረ ሲሄድ በሰላማዊ መንገድ መቸኮል አያስፈልግም። እየዳበረ በሚሄድበት ጊዜ ኢትዮጵያ ነጻ ትሆናለች፣ ኢትዮጵያ ዲሞክራሲያዊ ትሆናለች፣ ኢትዮጵያ ህዝብ በአንድነት ይነሳል። ያን ጊዜ አንድ ህዝብ ይሆናል። ዲሞክራሲ ማለት ይሄ ነው።
መልካም። እኛ ዘለቄታ ያለው መፍትሄ ማምጣቱ ጥያቄ ተከታታይ ነጥቦችንም እንድናነሳ ይጋብዛል። ከዚህ የሚከተሉ ሌሎች ውይይቶች እንደሚኖሩን ተስፋ አድርጋለሁ። ከሰዓት አንጻር ግን ባጭር ባጭሩ ማረክ ስላለብን አቶ አበባው ያለው እርሶስ የሚቀጥለው መንገድ የሚቀጥለው አቅጣጫ ምን መሆን አለበት? እንዴትስ ወደሚፈለገው ቦታ መድረስ ይቻላል? ቀደም ብሎ ለዘረዘሯቸው ችግሮችስ ተጨባጭ መፍትሄ ምንድነው ይላሉ?
ትልቁ መነሻ ዶክተር ዳንኤል ያሉት አንድ ብዝሃ ፓርቲ መሰረታለሁ ያለች ሀገር ዞራ ዞራ ወደ አንድ ፓርቲ ስትመለስ ትልቅ ችግር ይመጣል። የብዝሃ ፓርቲ ስርዓትን ማራመድ አቃተው መንግስት። ስለዚህ ይሄን መጀመሪያ ማሰብ ያለበት መፍታት ያለበት ራሱ መንግስት። ምክንያቱም 100% አሸንፌ የህዝብን ታማኝነት አግኝቻለሁ ባለ 2 ዓመት ሳይሞላ ነው ይሄ የተፈጠረው። አንዲያ ነው። ሁለተኛ ወልቃይትን እንደ መነሻ እንውሰደው እንጂ ይሄ የኢትዮጵያ ህዝብ ጥያቄ ነው። የኦሮሞው፣ የወላይታውም፣ የሶማሌውም፣ የጋምቤላውም የሁሉም ጥያቄ ነው። ያም ደግሞ ምንድን ነው? በስርዓቱ መሰረት አልተተዳደርንም። ህገ መንግስቱ አላስተዳደረንም። ህገ መንግስቱን መንግስት አላከበረው። ዜጋው ህገ መንግስቱን ሲጥስ የሚታሰር የሚቀጣ ከሆነ፣ መንግስት ደግሞ ህገ መንግስቱን ሲጥስ ማይነካ ማይከሰስ ከሆነ ይሄ ችግር ነው። መንግስትን ልጓም የሚያበጅለት ምን አለ? ምን አይነት ተቋም አለ እዚህ ሀገር ውስጥ? ምንም አይነት ተቋም የለም። የመንግስትን ሀይባይ ማለት ነው። ስለዚህ ያለ ነው በምንድን ነው? ሙሉ በሙሉ ስልጣን ይዞ እንደፈለገ ፈራጅ ቆራጭ የሆነ መንግስት ስር ነው ያለ ነው። ያ እስከሆነ ድረስ የመጀመሪያ ትልቁ የፖለቲካ የተቃዋሚ ፖለቲካ ፓርቲዎችን መፈናፈኛ ካሳጣ፣ የመገናኛ ብዙሀንን መፈናፈኛ ካሳጣ፣ ህዝቡን መፈናፈኛ ካሳጣ እንዴት ነው ሊሆን የሚችለው? ምርጫው ወይ ህዝብ ያመጣል ወይ መንግስት መጀመሪያ ላይ እነዚህን ነጻነቶች ይለቃል። አሁን እኔ መላ ብዬ መወስነው መጀመሪያ ላይ የፖለቲካ ፓርቲዎች እንዲንቀሳቀሱ እነሱም ደግሞ ህዝብን አክብረው ይሄ እንደፊት ከነበረው ዝም ብሎ እንደው ከቁርሾ እየተነሳ ከምን እየተነሳ ብሶት የያዘው ሳይሆን ለህዝብ ብሎ የሚነሳ የፖለቲካ ፓርቲ መሪ ያስፈልጋል። እና ነጻነትን መልቀቅ ነው አንድ መላ ብለን የምንወስደው። ሁለተኛ ደግሞ ህዝብን ማወያየት አለበት። ምናልባት እኔ እንደምሰማው ከሆነ መንግስት ትልቅ ሪፎርም አደርጋለሁ እያለ ነው ይባላል።
የተሐድሶ ለውጥ አደርጋለሁ
ያለፈውን 15 ዓመት ገምግሜ እያለ ነው። የተሐድሶ ለውጥ ሲያደርግ ግን ራሱ መንግስት አስቦ ይሄን አስቤያለሁ ይሄን ላደርግ ነው የሚል አይደለም መሆን ያለበት። የተሐድሶ ለውጡ ህዝብን ያወያየ፣ ያመካከረ፣ የህዝብን ፍላጎት ግምት ውስጥ የወሰደ፣ የህዝብን ጥቅም፣ የህዝብን ማንነት፣ የህዝብን ጥያቄ ግንዛቤ ውስጥ የወሰደ መሆን አለበት እንጂ ያ መሆን የለበትም። ይሄ አንድ ነው። ሶስተኛው አማራጭ ህገ መንግስቱ መከለስ አለበት ያለምንም ጥርጥር። ህገ መንግስቱ አንደኛ ሁሉም ህዝብ የተቀበለው አይደለም። ቅድም ዶክተር ዳንኤል ያሉት ትክክል ናቸው። ህገ መንግስቱ መብት ምን ከመስጠት ባሻገር ህገ መንግስቱ የዚህ ሁሉ ችግር ምንጭ ነው። መሬት ነው ያከፋፈለን። መሬቱን ደግሞ አማራ ክልል ተብሎ የተከለለውን አማራ ጠፍጥፎ አልሰራውም። የኦሮሚያን መሬት አሁን የተከለለውን ኦሮሞ ጠፍጥፎ አልሰራው። ትግራይ ተብሎ የተከለለውንም ትግራይ የትግራይ ህዝብ የሰራው አይደለም። ይሄ ድሮም ስንጋባበት፣ ስንዋረስበት፣ ስንዋጋለት፣ ነጻነቱን ስንጠብቅ መሬቱን አናስነካም ብለው የኖርነው መሬት ነው። ይሄ እስከሆነ ድረስ ደግሞ የክልሎች አከላለል የግድ መለያየት አለበት። ደቡብ እንደዛ ተብሎ ተከልሏል። ሶማሌ እንደዚህ ተብሎ ተከልሏል። አሁን መሆን ያለበት የህዝብን ጥያቄ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ የዚህ ቋንቋ ተናጋሪ ነህ፣ አንተ የዚህ ዘር ነህ ሳይባል የህዝብን ጥቅም ሊያስከብር በሚችል መንገድ ህገ መንግስቱ መከለስ አለበት። የፌዴራል ስርዓቱን መከለስ አለበት። የዚህ መንግስት መጥፊያው የእኛም ደግሞ የሚመጣው ትውልድ አሁን ያለነው መጥፎ አደጋ የሚሆነው ራሱ ህገ መንግስቱ ነው። ህገ መንግስቱን በሚገባ ህዝብን አነጋግሮ መከለስ አለበት። ህገ መንግስቱን ለመከለስ ደግሞ የመጀመሪያው ነገር የፖለቲካ ፓርቲዎችን ነጻነት መፍቀድ ነው። እነዛ ሳይፈቀድላቸው የፖለቲካ ፓርቲዎችም ደግሞ እንደገና ጥሩ አላማ ይዘው ህዝብን ለማገልገል ተነስተው እዛ ውስጥ ተሳትፈው የህዝብ ጥያቄም ከሁለት ወገንም ይሁን ከሶስት ወገን ከማንኛውም የኦሮሞ ፓርቲም ይኑር የአማራ ፓርቲም ይኑር ኢትዮጵያዊ የሆነ ፓርቲም ይኑር ያንን ሁሉ ተነጋግሮ ነው እንጂ ዝም ብሎ የተሐድሶ እንቅስቃሴ ማድረግ አገሪቱን አያተፋትም። አሁን ጎንደር ወልቃይት ላይ የምናየው ብሶት ሌላም ቦታ ነገ ይፈነዳል። ጎንደር ትልቅ የሆነበት ምክንያት ሀገሩ ትልቅ ነው። ድሮም ኦሮሞንም ያውቀዋል፣ ትግራይንም ያውቀዋል። ሁሉም ብሔር የነበረበት ቦታ ነው። እንኳንስ ኦሮሞ እንኳንስ ትግሬ ይቅርና ሌላው እስልምና ያን ያክል ብዙ ባልተወደደበት ህንድም ይሁን አርመንም ይሁን ነግዶም አርሶም የሚበላበት የነበረ አገር ትልቅ ስለሆነ ነው አሁን ጎንደር ያንን ትልቅ ጥያቄ ይዞ የተነሳው። ለነገሩ አገሩም ይከበር ነው። ትልቅም ደግሞ ስነ ምግባር ያለው ትልቅ ስነ ልቦና ያለው ህዝብ ስለሆነ ነው። ያ ስለሆነ ነው እንጂ የወልቃይት ጉዳይ እንደዚህ ዝም ብለን ከሌላው የኢትዮጵያ ለይተን የምናየው አይደለም። ጋምቤላ ላይ የምናየው ተመሳሳይ ጥያቄ ነው። ነገም ደግሞ ያ ችግር ቤኒሻንጉል ላይ አላማጣ ወይም ራያ ላይ ሊፈጠር ይችላል። የትም ቦታ ሊፈጠር ይችላል። እዚህ ጋር ልቋጨው አሉና
መልካም ብዙ ያነጋግራል። አቶ አበባ አያሌው በአዲስ አበባ ዩኒቨርሲቲ የታሪክ መምህር፣ ዶክተር ዳንኤል ተፈራ በዚህ በዩናይትድ ስቴትስ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህር፣ በተለያዩ የኢትዮጵያ ክፍሎች ለሚታዩት ቀውሶች መንስኤ የሆኑ የህዝብ ብሶትና ጥያቄዎች ምንነት ግምገማና እንዲሁም ተጨባጭ መፍትሄ አማራጮችን ለመፈንጠቅ በተካሄደው ውይይት ለተሳትፏችሁ ለጊዜያችሁ አመሰግናለሁ። ንግግሩ ውይይቱ ይቀጥላል። በዚህ ሰዓት የእናንተን ውይይት የሚከታተሉ አድማጮችም በያሉበት እንደሚነጋገሩበት ሀሳባቸውንም እንዲያቀብሉን ጋብዛለን። መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ ግን እግዚአብሔር ይስጥልን
አብሮ ይስጥልን።
አሉላ ከበደንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ነገ እሁድ በነገራችን ላይ የራዲዮ መጽሔት ተረኛ ነው፣ እንድታደምጡ ከወዲሁ እንጋብዛለን። አሁን ወደ መዝናኛ ሙዚቃ ይሆናል የምናልፈው። የሙዚቃ ቃና እንደምናመሻችሁ እንደምሰነበታችሁ፣ የተከበራችሁና የተወደዳችሁ የቅዳሜ ምሽት የሙዚቃ ቃና አድማጮች፣ በየሳምንቱ ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ለእናንተ ለአድማጮች የሚደርሰውን ምርጥ ምርጥ ሙዚቃ ለማስደመጥ ጽዮን ግርማ ስቱዲዮ እገኛለሁ። እስከ ፕሮግራሙ ማብቂያ አብሬያችሁ አመሻለሁ። አብራችሁኝ አምሹ።
Until I seen your eyes, still I had to try, yeah, oh yes, let me get my words right and then approach.
ዛሬ የሬጌ ምሽት ነው። በሬጌ ስልት የተዘፈኑ ሙዚቃዎችን መራርጬ አስደምጣችኋለሁ። በመግቢያ ላይ የሰማችሁት ዘፈን ኒውዮርክ ተወልዶ ያደገው ባለ ብዙ ዘርፍ ተሸላሚው ታሩስ ራይሊ ዜማ ነው። ሺ ኢዝ ሮያል ይለናል።
Natural beauty, you know. Peace. Yeah, no, I never been someone shy until I seen your eyes. Still, I had to try. Yeah, oh, yes. Let me get my words right and then approach you. Woman, I'll treat you like a man is supposed to. You'll never have to cry. No. I know everyone can relate to when they find a special someone. And she's royal, yeah, so royal. And I want her in my life. I never knew anyone so one of a kind, no. The way she moves to her own beat, she has the qualities of a queen. She's a queen. Ooh, ooh, what a natural beauty. No need no makeup to be a cutie. She's a queen. She's a queen. And when they ask what a good woman's made of, she's not afraid and ashamed of who she is. She's royal, yeah, so royal. And I need her in my life. I never knew anyone so one of a kind until the night that I seen her rise. Ooh, ooh, my queen. So sweet, I can see it in her eyes.
way she smiles. Hey, yes, I and I know the king and queen crown, see I'm tired. So I never leave your side. Just stick with me through the trial times. Oh, and she says she no mind. Correct, I know good man is hard to find. And she telling about that giant line. That's why she has no ties at this time. Yeah, I know many men are trying, but she needs to be more than wine and dine, because she's royal, yeah, so royal, and I want her in my life. I never knew anyone so divine.
ሬጌ ሲነሳ ሁሌም ቢሆን ቦብ ማርሊን ሳያነሱ ማለፍ አይቻልምና እኔም በዛሬው የምሽቱ ፕሮግራም የቦብን ስራዎች በየመሃሉ ጣል ያደረኩ ጋብዛችኋለሁ። Jamming, ተወዳጅ የቦብ ስራ ነው። ዛዮን የጊኒ ተወላጅ ነው። ዘፈኖቹ በኩልነት ላይ ያጠነጠኑ ናቸው። ሂት ማይ ሶል የተሰኘውን ዜማ ነው የመረጥኩት።
Hit my soul with reggae music. ኢታና ጃማይካዊት አርቲስት ናት። ኢታና ማለት ሃያል ማለት ነው። ከጃማይካ ወደ ፍሎሪዳ ተሰዳ የአርኤንዲቢ የሙዚቃ ስልት ተጫወት የነበረችው ኢታና እንደ አውሮፓውያን አቆጣጠር በ2012 ወደ ጃማይካ ተመልሳ በሬጌ ስልት መጫወት ቀጥላለች። እኔም ያዘጋጀሁት ዜማ ሬጌ ይሰኛል። ሬጌ በኢታና
Never seen you rock so Now it's time to play You move me like the wind blows As night becomes a day I know you want to go slow Hear me when I say, yeah, yeah.
የሙዚቃ ቃና ከአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ጽዮን ግርማ ሙዚቃዎቹ መራርጬ ከእናንተ ጋር አለሁ። ዛሬ የሬጌ ቀን ነው። ሬጌ ሙዚቃ የትግልና የተቃውሞ ሐሳብን ለመግለጽ እንደተጀመረ ይነገራል። በዚህ ስልት ትግልን፣ ነጻነትን፣ ተቃውሞን በማንጸባረቅ የሚታወቀው ደግሞ ቦብ ማርሊ ነው። ኖ ውመን ኖ ክራይ ይለናል በቀጣዩ ሙዚቃ። ጃኒ ወይም በመድረክ ስሟ ጃ ናይን ሌላዋ ጃማይካዊት የሬጌ ስልት አቀንቃኝ ናት። ፊሊንግ አይሬ ትለናለች። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ የዛሬ ምርጥ የሬጌ ሙዚቃ ምርጫዎችን በዚሁ ላብቃ። ሳምንት በሌሎች ምርጫዎች ጠብቃችኋለሁ። ለዛሬ ግን በቦብ ማርሊ ዜማ ልሰናበታችሁ። ዋን ላቭ ከተወዳጅ ዜማዎቹ አንዱ ነው። አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ። ቦብ በዋን ላቭ አብራችሁ ይቆያል።
ጽዮንን ለሙዚቃ ግብዣዋ ላመስግንና የማጠቃለያ ዜና ላሰማችሁ። ጋቦናውያን ዛሬ ፕሬዚደንታዊ ምርጫ አካሂደዋል። ዋና ዋና የሚባሉት ተፎካካሪዎች አሁን ስልጣን ላይ ያሉት ፕሬዚደንት አሊ ቦንጎ እና አንጋፋው ዲፕሎማት ዣን ፒንግ ናቸው። የቦንጎ ቤተሰቦች ሀገሪቱን ላለፉት 50 ዓመታት እየተቀባበሉ መርተዋል። አሁን ግን አሉ ቦንጎ አሊ ቦንጎ በአሁኑ ምርጫ ማሸንፈው ወደ ቤተ መንግሥቱ ከተመለሱ በቅርቡ ተደርገው የነበሩት የሀገሪቱን ምጣኔ ሀብት ክፍፍል አለመመጣጠን የሚያማርሩ ሰልፎች ጎዳናዎች ላይ ይቀጥላሉ ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ሆነው ያገለገሉት ዣን ፒንግ ለመራጮች አሳስበዋል። ምርጫችሁ በሞትና በሕይወት መካከል ነው። እርሱን ከመረጣችሁ ሞት መረጣችሁ ማለት ነው። እኔን ከመረጣችሁ ሕይወት መረጣችሁ ማለት ነው ብለዋል ፒንግ በቀስቀሳቸው። በሌላ በኩል ደግሞ በፒንግ የሚመራውን ቡድን የቀድሞውን የጥቅመኞች ስርዓት ለመመለስ የሚፈልግ የጠንቋዮች ስብስብ ነው ሲሉ አሊ ቦንጎ ፒንግ ላይ ውረፋ ወርደውባቸዋል። የምርጫው ውጤት ሰሞኑን እንደሚገለጽ ተነግሯል። የተባበሩት መንግስታት ድርጅት በጦርነት ለተወጠረችው የሶሪያዊቱ ከተማ አሌፖ ነዋሪዎች ሰብአዊ እርዳታ ለማድረስ የሚያስችል አጣዳፊ ምላሽ እቅድ ማውጣቱን የድርጅቱ የሶሪያ ልዑክ ስቴፈን ደሚስቱራ ዛሬ አስታውቀዋል። ጤና ይስጥልኝ።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ እሁድ በተለመደው በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ዝግጅታችንን የመራው ንጉሱ ታምሬ ነው። በሰላም ደሩ።
This program has come to you from the Voice of America, Washington.